በማህበራዊ ሚዲያ ትስስር ገጾች ላይ የሚሰራጩ ሐሰተኛና የጥላቻ መረጃዎችን ለመቆጣጠር መንግስት መረጃ አጣሪ ተቋም ሊያቋቁም እንደሚገባ አንድ የባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህርና አንድ ተማሪ ገለጹ። መረጃ አጠቃቀምን አስመልክቶም ግንዛቤን የሚያዳብሩ ተከታታይ ስልጠናዎችም መሰጠት እንዳለባቸው ነው ያሳሰቡት። አስቴር መስጋናው በርዕሱ ዙሪያ ያሰናዳቸውን ውይይት ይዛ ቀርባለች።
ግልጽ የሆነ የመረጃ ስርጭት በመንግስት በኩል አለመኖር በኢትዮጵያ ማህበራዊ ትስስር ገጾች ሐሰተኛ የተዛቡና የጥላቻ ንግግሮች እንዲሰራጩ በር ከፍቷል ብለው ያምናሉ። በባህር ዳር ዩኒቨርሲቲ በጋዜጠኝነትና ተግባቦት ትምህርት ክፍል መምህር ዶክተር ጀማል መሐመድ
ሚዲያው አንድ ነገር መንግስት ተናገር እስከሚለው ተጠብቆ የሚናገር ከሆነ ህብረተሰቡ ደግሞ የመንግስት ጉዳይ፣ የፖለቲካ ጉዳይ፣ የአካባቢ ጉዳይ፣ ጸጥታው ጉዳይ ስለሚያሳስበው ያንን ክፍተት ካልሞላ ያለው አማራጭ ወደዛ ሜር ነው። እዛ ሲሄድ ደግሞ የሚያገኘው እጅግ በጣም ውዥንብር የሞላበት ተሳሳተ አንዱ በፈለገው መንገድ መረጃዎችን ህብረተሰቡን ለውዥንብር ያመጣ።
በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል የሶስተኛ ዲግሪ ተማሪው ሰለሞን ታቦር በማህበራዊ ትስስር ገጾች የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ላይ ጥናቱን እያካሄደ ይገኛል። በማህበራዊ ሚዲያ የሚሰራጨው የጥላቻ ንግግሮች ምንጩ ጽንፍ ከወጣ ብሔርተኝነት የመነጨ መሆኑን በጥናት ግኝት እንደተመለከተ ይገልጻል።
ለምሳሌ እኔ ጥናቴን የሰራሁት በሶስት ቦታዎች ላይ ነው። ከኦሮሚያ አምቦ ነው ስጃለሁኝ፣ ከአማራ ክልል ባህር ዳር ነው ስጃለሁኝ፣ ከትግራይ ክልል መቀሌ ነው ስጃለሁኝ። ይህንን ሳምፕሎ ስጄ ስሰራ የተረዳሁት ነገር የፖለቲካ ጽንፈኝነት ወጣቱ የኔ ብሎ የሚያስበውን አክቲቪስት፣ ብሔሩን የሚወክልለትን አክቲቪስት በከፍተኛ ቁጥር እንዲከተለው ሆኗል። ያ አክቲቪስት የጻፈው ትክክልም ይሁን ትክክልም አይሁን የእሱን ብሔር ስለሚወክልለት ብቻ ያንን ኢንፎርሜሽን የመከተል ሁኔታ ይታያል። ይሄ እንዴት ሆነ ብዬ በጥናቴ ለማየት ሞክሬ ነበረ። የሆነው ምንድን ነው? የኔና የነከሌ የሚል አስተሳሰብ ውስጥ ወጣቱ ገብቶ ከሌ የተባለው ግለሰብ የኔን ብሔር የሚወክል አክቲቪስት ነው። ስለዚህ ይሄ በጭፍን ያንን ግለሰብ የመከተል አዝማሚያ ይታያል። ኢንፎርሜሽኑ ትክክል ነው ወይ? የየትኛውን ብሔር ሊጎዳ ይችላል? በሂደትስ ሀገር ላይ የሚያደርሰው አሉታዊ ተጽዕኖ ምንድን ነው ብሎ ከመፈተሽ ከመመርመር፣ ቆም ብሎም የግለሰቡን ግለሰባዊ ፍላጎት ከመመርመር ይልቅ የሱ ብሔር አክቲቪስት ወይም ማህበራዊ ሚዲያ አንቂ በመሆኑ ብቻ እሱ ያስተላልፈው ነገር ትክክል ነው ብሎ የመከተል አዝማሚያ በሶስቱም ክልሎች አይቻል። ከአማራና ከኦሮሚያ ለየት የሚለው የትግራይ ክልል የሶሻል ሚዲያ እንቅስቃሴ ታስቦበት አጀንዳ ተቀርጾበት ግለሰቦቹ የተለያየ ብሔር ስም ይዘው በዛ የተለያየ የብሔር ስም የጥላቻ ንግግሮች አንዱን ብሔር ከሌላው ብሔር ጋር የሚያጋጭ የሀገርን ጥቅም አሳልፎ ለሌላ አካል ሊሰጥ በሚችል መልኩ ኢንፎርሜሽኖች ይተላለፉ።
በሐሰተኛ መረጃና በጥላቻ ንግግር ምክንያት ኢትዮጵያ ችግር ውስጥ መግባቷን የሚናገረው ሰለሞን ታቦር መንግስት ሐሰተኛና የጥላቻ ንግግሮች የሚያከሽፍ ተቋም መገንባት እንዳለበትም ይመክራል።
የጥላቻ ንግግሮችን፣ የውሸት ዜናዎችን፣ አንድን ብሔር ከአንድ ብሔር ሊያጋጭ ሊያቃረን የሚችሉ ኢንፎርሜሽኖችን እየተከታተለ የሚያጋልጥ በማዕከላዊነት አንድ ተቋም ራሱን ችሎ መቋቋም መቻል አለበት። ይሄ የመንግስት ትልቅ ኃላፊነት ይመስለኛል። ህዝቡ በተሳሳተ ኢንፎርሜሽን ያልተገባ ውሳኔ እንዳይወስን፣ ከዛ ባለፈ ደግሞ መንግስትም እንደ መንግስት ያለበትን ኃላፊነት ለመወጣት ይሄ ተቋም በጣም 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 ወሳኝ ተቋም። እዚህ ጋር ተያይዞ መንግስት ህግ አውጥቷል፣ የጥላቻ ንግግር ህግ አውጥቷል። ይሄ በጣም ተገቢ ነገር። ብዙ ሀገሮች ህግ አላቸው። እንደ ማሌዥያን መውሰድ ይቻላል፣ እንደ ጀርመንን መውሰድ ይቻላል። ሌሎች ሀገሮችንም እንደ ማሳያ መውሰድ እንችላለን። ምሳሌ በማሌዥያ የጥላቻ ንግግርን ያስተላለፈ አንድ ግለሰብ እስከ 250,000 የአሜሪካ ዶላር ድረስ ይቀጣል። ጀርመን ሀገር ውስጥ አይታመንም ያወጡት ህግ ማለት ነው፣ 50,000,000 የአሜሪካ ዶላር ቅጣት አለው። የጥላቻ ንግግርን የውሸት ንግግርን የሚያስተላልፍ ግለሰብ ማለት ነው። ስለዚህ በሁለቱም ወገን መሄድ መቻል አለብን ማለት ነው። አንደኛ በማስተማሩ መንገድ፣ ሁለተኛ ደግሞ ህጋዊ በሆነው መንገድ መሄድ መቻል አለብን።
ሰለሞን ሁለተኛ መፍትሄ የሚለው ደግሞ የመረጃ አጠቃቀም እውቀት በተለይ ለወጣቱ ከታች ክፍል ጀምሮ መሰጠት እንዳለበት ያሳስባል።
ግለሰቡ ወደ እሱ የሚመጡትን መረጃዎች በዋነኛነት እነዚህ መረጃዎች ትክክል ናቸው ወይ፣ ሀገር ላይ የሚያደርሱት ተጽዕኖ ምንድን ነው ብሎ የመፈተሽ ኃላፊነት አለበት። ምክንያቱም እሱ በሚገዛው ኢንፎርሜሽን ከሶስተኛ አካል በሚያስተላልፈው ኢንፎርሜሽን ምክንያት የሀገራት ሀብት ሊወድም ይችላል፣ የግለሰቦች ሕይወት አደጋ ላይ ሊወድቅ ይችላል። ከግለሰብ ይችላል ከዛ ከፍ ሲል ትምህርት ቤቶች ኃላፊነት አለባቸው። ከኤሌመንተሪ ጀምሮ ሃይ ስኩሎች ከዛ በኋላ ተርሸሪ ኤጁኬሽን በዋንኛነት ወጣቶች እንደዚህ አይነት አስተሳሰብን የሚገዙበት ቦታ የት ነው ቢባል ዩኒቨርሲቲዎች ናቸው። ዩኒቨርሲቲ ማካባቢ ማስተማሪዎች በወጣቶች አደረጃጀት ዩኒቨርሲቲ ውስጥ ባለ ሃይ ስኩል ውስጥ ባለ የተለያየ አደረጃጀት የሚዲያ ሊትሬሲ የምንለው ወይም ኢንፎርሜሽን ለይቶ የማወቅ የመረዳት የማገናዘብና የማጣራት ክህሎት መሰረት።
ዶክተር ጀማል መሐመድም ይሄንን ይጋራሉ።
ይሄን መረጃ የሚያቀብሉትና የሚያቀባብሉትን ሶሻል ሚዲያ የሚጠቀሙትን በማሰልጠን ይሄንን ችግር ማርገብ እና ደግሞ መቀነስ ይቻላል። ስለዚህ እዛ ላይ ትልቅ ስራ መንግስትም ሆነ በዚህ በሚዲያ ስራ የተሰማሩ ዓለም አቀፍ የሆኑ የአገር ውስጥ ተቋማት በዚህ ላይ ያስተውበትና የህዝቡን ንቃተ ህሊና ሊጨምሩ ሊያስተምሩ ይገባል። በተለይ ወጣቶች እሱ ደግሞ ቀላል ነው ማግኘቱ። ዩኒቨርሲቲ ውስጥ አሉ፣ በየሃይ ስኩል አሉ፣ እና ደግሞ በየቀበሌ ራሱ አደረጃጀት ውስጥ አሉ። በዛ የነጠና መስጠት ነው። ይሄ ደግሞ አቅም መገንባት። ሁለተኛው ግን ረጅም ጊዜው ስርዓት ትምህርት ውስጥ ማስገባት ነው። ምክንያቱም አንድን የሚያዩትን ጽሁፍ መተንተን መቻል አለባቸው። ይሄ ደግሞ ራሱ እውቀትን መገንባት ነው።
ሁለቱ ምሁራን በማህበራዊ ትስስር ገጾች የሚሰራጩ መረጃዎችን ቶሎ መፍትሄ ሊበጅላቸው ይገባል ሲሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።